ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤና ይስጥልኝ አድማጮቻችን፣ ሁለተኛው ክፍል የአንድ ሰዓት ፕሮግራማችን ዜናውን በድጋሚ በማሰማት ይጀምራል። በማስከተል ከመጽሐፍት ዓለም ፕሮግራማችን በቆንጂት ብርሃን የተደረሰውን ምርኮኛ መጽሐፍ ትረካ ክፍል 28 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና።
በባህር ዳር ከተማ በርካታ ወጣቶች መታሰራቸው የሚታወቅ ሲሆን አገዛዙ ለፍርድ ይቀርባሉ የሚላቸውን በባህር ዳር ለማቆየትና ሌሎችን ለተሐድሶ በሚል ወደ ብር ሸለቆ ለመላክ ያቀደ መሆኑ ታውቋል። ወጣቶቹ ሙሉ በሙሉ ካልተፈቱ በባለስልጣኖች ላይ እርምጃ ይወሰዳል የሚል ማስጠንቀቂያ በከተማው የተላለፈ ሲሆን የከተማው ፖሊሶች ትብብር እንዲያደርጉ ጥሪ ቀረበላቸው መሆኑንም ከአካባቢው ካገኘነው መረጃ ለማወቅ ተችሏል። ህዳር 6 ቀን ካቶ በቀለ ገርባ ጋር የተከሰሱትን 22 ሰዎች አቃቤ ህጉ የሚያቀርባቸውን ምስክሮች ቃል ለመስማት ቀጠሮ ተይዞ የነበረ ቢሆንም ምስክሮቹ በራሳቸውና በቤተሰቦቻቸው ህይወት ላይ አደጋ ሊደርስ ይችላል በሚል ስጋት በዝግ ችሎት ይታይልን የሚል ጥያቄ በማቅረባቸው ፍርድ ቤቱ የተከሳሾቹን ጠበቆች አስተያየት ጠይቋል። ጠበቆቹ በሰጡት መልስ የዝግ ችሎት የሚታየው የህዝብን ሞራል የሚነካ ወይም የሀገርን ደህንነት በሚመለከት ጉዳይ እንጂ በግል ጉዳይ ስላልሆነ በከፍት ችሎት መታየት አለበት ብለው ተከራክረዋል። ጉዳዩን ለመወሰን ሌላ ቀጠሮ የተሰጠ መሆኑን ታውቋል። በተባበሩት መንግስታት የምግብና የእርሻ ድርጅት ማክሰኞ ህዳር 6 ቀን ይፋ ባደረገው ዘገባ የደቡብ ምስራቅ ኢትዮጵያ ግዛት በድርቅ ሊመታ የሚችል መሆኑን ገልጿል። በአካባቢው የተዘዋወሩ አጥኚ ቡድኖች የከብቶች መክሳትንና የእህል ዋጋ መጨመርን ለሰውና ለከብት የሚሆን ውሃ በከፍተኛ ደረጃ ያጠረ የሄደ መሆኑን በአንዳንድ መንደሮች የውሃ ጉድጓዶች ሙሉ በሙሉ የደረቁ መሆናቸውንም ባቀረቡት ዘገባ ገልጸዋል። የቦረና አካባቢ ከፍተኛ ጉዳት የደረሰበት መሆኑን ገልጸው 370 ሺህ የሚሆኑ ከብቶች አስቸኳይ የምግብ መኖ የሚያስፈልጋቸው መሆኑን አስታውቀዋል። በደቡብ ሶማሊያ፣ በደቡብ ኦሞና በቦረና የተከሰተው የውሃ እጥረት እስከሚቀጥለው ክረምት መግቢያ ድረስ እንደሚቀጥልም ተገምቷል።
የወያኔ አገዛዝ በተለያዩ አካባቢዎች የሚያካሂደው አፈናና ስራት የቀጠለ መሆኑንም ለማወቅ ተችሏል። ባለፉት ጥቂት ቀናት ነፊሳ አብዱልካሂድና ተፈሪ መኮንን የሚባሉ ሁለት የኦሮምኛ ተናጋሪ አርቲስት ዘፋኞች በአገዛዙ ተይዘው የታሰሩ መሆናቸው ይነገራል። በተለያዩ መንደሮችም በርካታ ሰዎች ተይዘው ታስረዋል ይባላል። ረቡዕ ህዳር 7 ቀን በውጭ ሀገራት ከሚኖሩ ኢትዮጵያውያን ጋር ለመወያየት የወያኔ አገዛዝ ጠርቶት የነበረው ስብሰባ መሰረዙ ታወቀ። በዚህ ስብሰባ ላይ ለመሳተፍ ከአሜሪካና አውሮፓ የመጡ ግለሰብ አፍቃሪ ወያኔ የሆኑ መሆናቸው ሲታወቅ ገንዘባቸውን አውጥተው ለአጭር ጊዜ በስብሰባው ተሳትፈው ለመመለስ በመምጣታቸው ስብሰባው ድንገት ሲዘረስ ድንጋጤ እንደፈጠረባቸው ለማወቅ ተችሏል። ወያኔ በውጭ ሀገሮች የሚኖሩ ኢትዮጵያውያንን ለግል ጥቅማቸው ሲሉ ብቻ ዘረኛ ፖለቲካውን እንደሚደግፍ እያወቀ የሚያመጡትን የውጭ ምንዛሪ ለመሸመት እንደ እንቁላል እየተንከባከባቸው መቆየቱን አንዳንድ ወገኖች ይገልጻሉ። በተደጋጋሚ እንደሚታየው ወያኔ ከወያኔ የንግድ ድርጅቶች፣ በመከላከያ ስም ከተቋቋሙ የተለያዩ ድርጅቶችና እንዲሁም ከአንጡራ የቻይናና የቱርክ ድርጅቶች ውጪ ሌላ ወገን የማምረሻ ድርጅት ከፍቶ እንዲያድግ ስለማይፈልግ ሁሌ ግለሰቦች በኩርኩም እየተመቱ የጀመሩትን ስራ ጥለው እንዲሄዱ ሲደረግ መቆየቱ ይታወቃል። የዚህ ስብሰባ መሰረዝም በይፋ ባይነገርም ወግዱ እናንት ከቻይና አትበልጡብንም ከሚል የተነሳ ሳይሆን አይቀርም የሚሉ ብዙዎች ናቸው። ጋምቤላን ከኢትዮጵያ ለመገንጠል ተንቀሳቅሰዋል በሚል የሐሰት ክስ በጥር 2008 ዓ.ም ወያኔ አገዛዝ ኦሞት አጓ አሽኔ እስቴንና ጀማል ዑመር የተባሉትን ንጹሃን ዜጎች ለዘጠኝ ወራት ሰቆቃዊ ድርጊት በመፈጸም በስር ካቆያቸው በኋላ ከሶስቱ ተከሳሾች መካከል ሁለቱ ነጻ ናቸው ተብለው ተሰናብተዋል። የወያኔው አቃቤ ሕግ ያዘጋጃቸው የሐሰት ምስክሮች በአሽኔ እስቴንና በጀማል ዑመር ላይ የተምታታ ምስክርነት በመስጠታቸው ከስር መለቀቃቸው ታውቋል። ግብጽ በስር ላይ የሚገኙት ሁለት ዜጎቿን እንዳሳሰባት መግለጿ ታወቀ። ሁለቱ ግብጻውያን የታሰሩበት ምክንያት በግልጽ ሳይነገር ከ15 ቀናት በላይ በእስር መቆየታቸውን መዘገባችን ይታወሳል። ግብጽ ለወያኔ ላከች የተባለው ደብዳቤ ሁለቱ ግብጻውያን ጉዳይ ባስቸኳይ እንዲገለጽላት እንዲሁም ስርዓት ያዘ የፍርድ ሂደት በግልጽ እንዲካሄድ የሚጠይቅ መሆኑ ተረድተናል። ስካውም በኢትዮጵያ የሚገኘው የግብጽ ኤምባሲ ዜጎቹን መጎብኘት መከልከሉ የሚያሳዝን መሆኑን ደብዳቤው ገልጾ የታሰሩት ሰዎች የመጎብኘት መብት እንዳላቸውና ባስቸኳይም ተግባራዊ መሆን እንዳለበት የሚያሳስብ መሆኑን ማወቅ ተችሏል። በወያኔና በግብጽ መካከል ያለው ግንኙነት ከጊዜ ወደ ጊዜ እየሻከረ በመሄድ ላይ ሲሆን ባልታሰበ ጊዜና ሰበብ ሁኔታው ጦዞ በመፈንዳት ወደ ጦርነት ያስገባ እንደሚችል የፖለቲካ አውጪዎች ስጋታቸውን ይሰነዝራሉ። የቢቢሲ የዓለም አቀፍ አገልግሎት በአራት ሀገሮች በሚገኙ 11 ቋንቋዎች ፕሮግራም ማስተላለፍ ያቀደመውን የገለጸ ሲሆን ከነዚህ ቋንቋዎች መካከል አማርኛ፣ ኦሮምኛ፣ ትግርኛ እንደሚገኙበት ገልጿል። ከ40 ዓመት ወዲህ ይሄኛው ከፍተኛው መስፋፋት ነው የተባለለት ሲሆን በናይጄሪያ፣ በኢትዮጵያ፣ በህንድና በኮሪያ የሚገኙ ልዩ ልዩ ቋንቋዎች መሆኑ ተነግሮለታል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
እጽፈው ነበር አመሮን ጨምቄ እከትበው ነበር ግራ ቀኛይቼ ቁልቁለት ወርጄ ዳገትም ወጥቼ እነግራቸው ነበር ለነርቦቼ ሁሉ ደከመኝ ሳይሉ ነቅተው እንዲቆሙ እፈልመው ነበር ሽልብታንም ሳላይ እንቅልፍንም ትቼ እሞግተው ነበር በአእምሮ መድረክ በእውቀት ገበያ አሰራጨው ነበር በውስጤ ያለውን ለጋራ የሚበጭ በውስጤ ታፍኖ ከኔ ጋር መሽጎ የሚቃጠለውን እጠግነው ነበር የሰለሰለውን አቀናው ነበር የተጣመመውን። ታዲያ ምን ያደርጋል ወገኔ ለስልሶ ላይታችሁ ተናግቶ ቁንጮ እንደሌለው ቤት ቀጣም ባሩ ጠፍቶ የት ላይ ይፍሰስ ቀለም የት ጋ ይቁም ብዕር የአገሬም መሬት እጅጉን ተዋስቶ ጠንክሮ ከመቆም ረግረግ መሆን መርጦ የት ጋ ቆሜ ልጻፍ ከማንስ ጋር ልምከር ሰው አውቆ ከተኛ መሬቱ አይናገር ልቁምብህ ስለው ረግረጉ እየከዳ ወለላው እያለ ድፍርሱ ተቀዳ ዘርቶም ማያፈራ አዋቂ ነኝ ባዩ ይሁዳው ተባስቶ እመራለሁ ሲለን ከሃዲው ላይ ወጥቶ ከቀናትም መሃል የስላሴን መርጦ ተባረኩ ይላል ያሻውን ወር ጠርቶ ጀግንነት የማያውቅ የክህደት ቁንጮ ልታገል ነው ይላል ዶራሩን ጨብጦ ዞር በሌለው ነበር ታሪኩን ተንትኜ ተልእኮውን ጭምር ለአደባባይ ብዬ ያልሆነውን ሆንኩኝ የሌለውን አለኝ እያለ ሲያቅራራ መቼ ዘለው ነበር እውነቱ ሳይወጣ ሁኔታው ሳይጣራ። ታዲያ ምን ያደርጋል አድማጩ ለስልሶ ያለበት እንዳለ ውዥንብሩ ነግሶ የባዕድ ተልእኮ የተሸከመውን ለሚንቀጨል ሳንቲም ውሎ ያደረውን ከእውነተኛ ታጋይ መለየት ካቃተው መሥዋዕት ከፋዩን ማየት ከተሳነው አገር ማለት ያቆም ፍጻሜው ውርደት ነው። አገር ማለት ያቆም ፍጻሜው ውርደት ነው። ምን አርግ የልጻፍ ምን በየልናገር ተደራጅቶ ሳይኖር ተዋቅሮ ሳይገኝ ቦታ ቦታ ይዞ ድርሻውን ሳያደርግ ምን በየልመነው ታጋይ ነኝ ስላለኝ ዛሬ አንዱን አወዳሽ ነገ ሌላ አምላኪ ቃል ኪዳኑን ማቅ የመምሰል አዋቂ እንደ ግዑዝ መሬት ሲረግጡት ጸጥ የሚል የወላዋይ መንጋ ምሁር ነኝ እያለ ቤትም ሲያወጋ አገርና ህዝቡ እጅጉን ተጎዳ በባዕዳን ሴራ በወያኔ መንጋ ታሪክ የሰራውን ጸንቶ የቆመውን አገር ህዝቤ ብሎ በፊት ያመፀውን ፍዳና መከራ የተቀበለውን በህዝባዊ ፍቅር ተቃጥሎ ያለውን እየኮነኑና እያበሻቀጡ አገር መውደድ ካለ ለወቀው ንገሩን እንደዚህ ከሆነ ተበሻቅጦ ትግል ተቆልፎ መኖር በወያኔ ቀመር ከሱ ጋር የሮጡ እሱን ለማሸነፍ የኋላ ኋላ በሱ ለመቀበር የጨዋታው ዘመን አበቃ ከተመ የኢትዮጵያ ህዝብን በድምጽ መንፈጉ ይህን አበሰረ
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
በቆንጂት ብርሃን 2002 ዓመተ ምህረት በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ክፍል 28 ከፈቃደ ተለይታ ስትወጣ ሰው መሆን አስጠላት። ለምን ተፈጠርኩ? ለምንስ ያን ሁሉ ስቃይ አልፌ ለዚህ ቀን ደረስኩ? ተክለ ሃይማኖት ቤተክርስቲያን አጠገብ መድረሷን ያወቀችው የመኪና ክላክስ ሰምታ
قنا ستلنا ساتمنتا قباج تنبرككا سلهي وتعنا سللي جوتشا سليج اكزيابير يكر اندي لو لفك عدم سليج اللت من يهل اندقو يج تزالالاتم سالوتان ستشرس وطا بغروا وده فياسا اكناج فقادن كامروال التاوتاو عالشالتشم كرسواليلا بزو يلمدو غلاو بزو مزز ايزو متا مچه راسون اندو وكسات تيكو بمكرتوا تناددج يامونيه عالقا كيازة سدستورات مالفاتشون اهتو نقراتالج ممرمر اندال دبات والسنج تمرمره ቫይረሱ በደሜ ውስጥ መኖሩን ባውቅ ምን አደርጋለሁ? ለመሆኑ ማን ነው ሊንከባከበኝ የሚችለው? እናት የለኝ፣ እህት የለኝ። ሐዘን መንፈሷን ሰበረው። እየለፈለፈ ፍርቃኑን የሚሮጥ እብድ አይታ ነው ወደ ገሃዱ ዓለም የመለሳት። አከባቢዋን ቃኘት ታደረገችው። ከብዱ ልትደበቅበት የምትችልበት ቦታ በመፈለግ ግን ለምንድነው ወደ ፒያሳ መሄደው? ራሷን ጠየቀች። መሄድ ያለባት ወደ አውቶቡስ ተራ ነው። ወደ መጣችበት ተመለሰችና ወደ ሲኒማ ራስ በሚወስደው መንገድ ታጠፈች። ዞር ብላ እንኳን ለማየት ስለፈራች በፍጥነት ተራመደችና ያገኘችው ታክሲ ውስጥ ገብታ ወደ አውቶቡስ ተራ ሄደች። አውቶቡስ ተራ ስትገባ ያዋሳ መኪና አላገኘችም። የሻሸመኔ መኪና ከፊት ለፊት ይጣራል። ሳታቅ ማማ ገባችና ባገኘችው ወንበር ላይ ተቀመጠች። ውሃትም ድብን አደረጋት። ከንፈሮቿ መድረቃቸው ተሰማት። የሰውነቷም ትኩሳት እየጨመረ መሰላት። ፈራች። ሊያመኝ ይሆን እንዴ? ራሷን ጠየቀች። አምላኬ ሆይ እባክህ ጽናትን ስጠኝ አለሽ ደግሞ ወደ አውቶቡሱ ጣሪያ አንጋጣ። አሳቧን መሰብሰብ አልቻለችም። ድንገት ጋዜጣ ሻጭና ለስላሳ ያዘ ልጅ ተከታትለው መኪና ውስጥ ገቡ። ለጥማቷ ለስላሳ ለተበተነ ሐሳቧ ማሰባሰቢያ ይሆናት ዘንድ ደግሞ ጋዜጣ ገዛች። በመጀመሪያ ለስላሳውን ባንድ ትንፋሽ ጭድት አደረገችውና ጠርሙሱን መለሰችለት። የጋዜጦቹን ዋና ዋና ርዕሶች እያየች ሳለች አንድ ሰው አጠገቧ ተቀመጠ። አንዱን ጋዜጣ አስቀርታ ሌሎቹን መመለስ ነበረባት። ያንዱን ዋጋ ከፍላ ሌሎቹን ስትመልስ እኔም ማንበብ ስለምፈልግ ላዋጣ አላት ሰውየው። አና ብላ አየችውና ግድ የለም ሳታዋጣ ታነባዋል አለችው። ለጥቂት ደቂቃዎች ጋዜጣውን ተመለካከተችና ድንገት አጣጥፋ አስቀመጠችው። አፍታም ሳይወስድባት በሐሳብ ጭልጥ ብላ ተጓዘች። ሰውየው ምናልባትም ገርማው ሊሆን ይችላል። ለዚሁ ነው እንዴ ገዛሽው አላት። ውይ ይቅርታ አለችና ጋዜጣውን ሰጥታው ተመልሳ ወደ ሐሳቧ ሄደች። ለተወሰኑ ደቂቃዎች ሲያነብ ቆየና ደግሞ ምን ነው ሐሳብ ያዘሽ ትመስያለሽ አላት በቀስታ። ፈቃደ ችግር ለገጠማት ሴት የሰጠው መፍትሄ ትዝ አላትና ተናደደች። ሰውየውን ጠላችው። ምንም አልመለሰችለትም። ፊቷን ወደ መስኮቱ አዙራ ዝም አለች። ችግርን መናገር የመፍትሄውን ግማሽ እንደማግኘት መሆኑን አታውቂም አላት ደገመና። በብሶት የታጨቀውን ሆዷን ከፍታ ያሳየችው እስከሚመስላት ድረስ ተነዘዘችለት ካንድ ነገር በስተቀር። በወሬዋ መሃል ደግሞ ላንዲት ሆድ ለባሳት ሴት ሊቀርብ የሚገባው መፍትሄ ግን የፍቅር ጥያቄ መሆን የለበትም አለች። ድንጋጤውን ከገጽታው ላይ አነበበች። ግራም የተጋባ ጤናም የሌላት አድርጎ የገመታት መሰላት። ይቅርታ ጠየቀችው። እያወራችለትም ራሷን መቆጣጠር እያቃታት አነባች። ህይወቷ፣ ልጆቿ፣ ቤተሰቦቿ ማን የማይደቀንባት አለ? ሁሉም ባይነ ህሊናዋ ፊት አለፉ። ልቧን መሪር ሐዘን አጎሳቆለው። ሊያጽናናት ሞከረ። ከቆይታ በኋላ እንደምንም ራሷን ተቆጣጥራ ወደሱ ዞራለች። በጣም ማዘኑን ከገጽታው ላይ ብትመለከትም ፈገግ ለማለት ሞከረ። አይዞሽ እንጂ እያንዳንዱ ነገር ማለፉን እያወቅሽ ሁሉም ያልፋል። አንቺ ደግሞ ጠንካራ መሆንሽን መገመት አልተቸገርኩም። ህይወትም ለብዙዎቻችን እንዲሁ ናት። በፈጠረሽ ለሚያልፍ ነገር ራስሽን አትጉጂ ሲላት አቁመው የነበሩ የእንባ ዘለላዎች ተከታትለው ወረዱባትና ፊቷን እንደገና ወደ ውጭ አዞረች። እባክሽን እኔንም ሆድ አታስብሽኝ አለ ሰውየው ትከሻዋን ነካ አድርጎ። በሽታ አንገቷን ነቀነቀችለት። ውጪው መምሸት ጀምሯል። እነሱም ሻሸመኔ ሊደርሱ ጥቂት ቀርቷቸዋል። አዋሳ ገብቼ ማደር እችል ይሆን አለችና ሰውየውን ጠየቀችው። በፍጹም ልጆቼን ትቼ ማደር አልፈልግም ለጊዜውም ቢሆን አለች ደግሞ መልሱን ሳትጠብቅ። ለምንድን ነው እንዲህ የምታከብጂው? ለምንድን ነው ራስሽን የምትጎጂው? አላት ሰውየው። መሆኑ ላይቀር ከወዲሁ ልቀበለው ብዬ እያሰብኩ እኮ ነው አለችው ሳታስበው። ምኑ ነው መሆኑ የማይቀረው? አለና ጠየቃት ግራ ተጋብቶ። HIV መመርመር እፈልጋለሁ አለችው ደግሞ። መሆኑ የማይቀረው ምን እንደሆነ ፍንጭ መስጠቷ ያስደሰተው ይመስላል። ታዲያ ምን ችግር አለው? ምን ያግዝሻለሁ? አላት ምንም ባለመደነቅ። ለምን አልገረመህም? አለችው ከሁኔታው ምንም ለውጥ ስላላየች። ለምን ይገርመኛል? ከነገርሽኝ ታሪክ ይህንን መገመት እኮ በጣም ቀላል ነው። እንዴት አርጌ እንደምጀምርልሽ እያሰብኩ ስለነበረ ነው እንጂ ማንሳቴ የማይቀር ነበር። ሐኪም ነህ እንዴ? ብላ ጠየቀችው። ሐኪም እንኳ አይደለሁም፣ ግን በኤችአይቪ ዙሪያ መስራት ከጀመርኩ ዓመታት ተቆጠሩ አላት። ሲለያዩ ስሙንና መስሪያ ቤቱን ነገራት። ዘሪሁን ይባላል። በማግስቱ ጠዋት በቀጠሯቸው መሰረት ሄደች። ዘሪሁንን አገኘችው። ሊደረግላት የሚገባውን ሁሉ አመቻቸላት። ውጤቷ እስከሚነገራት አልተለያትም። ምንም ይሁን ምን የሚመጣውን ውጤት እንድትቀበል ሲመክራት ቆየ። በመጨረሻ የተጠበቀው ውጤት መጣ። ሊሆን እንደሚችል ብትገምትም እርግጠኛ ውጤት ሲመጣ ግን አቅም አጣች። የኤችአይቪ ቫይረስ በደሟ ውስጥ አለ ብላ ለመቀበል ተቸገረች። ታረቀኝና ሞድሽ ዛሬ በጠዋት ተነስተዋል። እንደ ወትሯቸው እሁድን እስከ ረፋዱ ድረስ መኝታ ቤታቸው ውስጥ ላለመቆየት የወሰኑት ትናንት ነበር። ቅዳሜ የቢሮው መደበኛ የሥራ ቀን ባይሆንም ታረቀኝ ግን ቅዳሜ ሥራ ሳይገባ ውሎ አያውቅም። ይህን ልምድ እንዲያዳብር ያደረጉት የበፊት አለቃው ነበሩ። ቅዳሜ የሳምንቱን ሥራህን በነጻነት የምትገመግምበት ዕለት ነው። የቢሮው በር የሚያንኳኳ ሰው በሌለበት፣ ስልኩ አሁንም በማይጮህበት፣ የስብሰባ ሰዓት ደረሰ ብለህ በማትዋከብበት ቀን አእምሮህም በእርጋታ ብዙ ተግባራት ሊያከናውን ይችላል። ያለፈውን ሳምንት አፈጻጸም ተመልክተህ ለሚቀጥለው ሳምንት የተሻለ ሥራ ለመስራት ታቅዳለህ። ስለዚህ ቅዳሜ ከሰዓት በፊትን ቢሮህ ገባህ ማለት ቀሪ የረፍት ጊዜህን ድንገት ስንቅር እያለ ከሚያስቸግርህ የሥራ ጉዳይ በመከላከል ሰላማዊ ጊዜ ለማግኘት ይረዳሃል። ሰኞ ሥራ ስትጀምር ከመዋከብ ያድንሃል ይሉት ነበር። ታዲያ ታረቀኝ ይህን የእሳቸውን ልምድ ተጋርቶ ሁል ጊዜም ቅዳሜ ጠዋት ቢሮ ይገባል። ቅዳሜ ከሰዓት በኋላና እሁድ የቤተሰባዊና የማህበራዊ ጉዳዮች ጊዜያት መሆናቸውን የታረቀኝና የምወድሽ ያልተጻፈው የቤተሰብ ሕግ ይደነግጋል። የምወድሽ በተቻለ አቅም ሁሉ እነዚህ ጊዜያት የልጆቻቸው እንዲሆኑ ትፈልጋለች። ታረቀኝም ቢሆን አስገዳጅ ሁኔታ ካላጋጠመው በቀር ለልጆቹ የተመደበውን ሰዓት ለሌላ ጉዳይ ላለማዋል ጥረት ያደርጋል። የትላንቱ ቅዳሜ ግን የተረጋጋ ስሜት እንዲኖረው አላደረገውም። ወደ ቤቱ ሲመለስ ድፍርስ ካለ መንፈስ ጋር በመምጣቱ ይሞድሽ ያመመ መስሏት ደነገጠች። ምን ሆንክ? አለችው ገና ሲገባ። እንደገባ ሶፋው ላይ ዘፍ አለ። የተለመደውን ሰላምታ እንኳ ሳያደርስ ተኝ ሞድሽ ዓለምን በጣም ጠላኋት አላት። መረበሹ እየባሰበት እንዴ ምን ተፈጥሮ ነው እንዲህ የመረረ ነገር መታወራው? የሱ ጭንቀት የተጋባባት ይመስል እሷም ተጨነቀች። ለዘውዱ ደውዬለት ነበር እና ዘውዱ ምን ሆነ? በጥያቄ ያቋረጠችው ዘውዱ እንኳ ምንም አልሆነም። በእናትህ ታረቀኝ አታስጨንቀኝ። ትግስቷ አለቀባት። የፍሬህይወት ባለቤት መታመሙን ነገረኝ። ታዲያ ይሄ ነው እንዲህ የረበሸህ? መታመም አዲስ ነው እንዴ? ደሞስ ተፋተዋል አላልከኝም? ጥያቄዎቿን ደረደረችለት። እንዳልሽው ምንም አዲስ ነገር የለም፣ ግን ህመሙ ለሷም እንደሚደርስና የልጆቿም ነገር ሳስበው እረፍት ነሳኝ አለ ታረቀኝ ማዶ ማዶ እየተመለከተ። የምወድሽ የፈቃደ ህመም ኤችአይቪ መሆኑን ለመረዳት እንደገና መጠየቅ አላስፈለጋትም። በዝምታ ተዋጠች። ፍሬህይወትንና ፈቃደን በአካል አይታቸው ባታውቅም በጣም የምታውቃቸው ይመስሏታል። በተለይም ፍሬህይወት ታረቀኝ አንስቶ የማይጠግባት መሆኗ ልዩ ስፍራ እንድትሰጣት አድርጓታል። ታረቀኝ ስለ ፍሬህይወት ዘውዱ የሚነግረውን እያንዳንዱን ነገር ይነግራታል። የምወድሽ ነገር ታዲያ ሁሌም ይገርመዋል ታረቀኝን። ታውቂያለሽ ምወድሽ አላት አንድ ቀን ታረቀኝ። ምኑን? አለችው። በጣም እድለኛ ሰው ነኝ ብዬ የማምን መሆኔን። ለምን? አለችው። ሐሳቤንና ስሜቴን በቀላሉ የምትረዳልኝ ሚስት በማግኘቴ አለና እቅፍ አድርጎ ሳማት። አንተ ደግሞ ጉረኛ ነህ። አሁን ይህን ያህል እድለኛ መሆንን ይጠይቃል? አለችው ፈገግ ብላ። የእውነቱን ልንገርሽ ለእኔ ትልቅ ስጋት ነበር። ማግባት የማልችል እስኪመስለኝ ድረስ ነበር የምጨነቀው። አቋረጠችው። አንተ ዛሬ ምን ሆነሃል? አለች በመገረም። ዩኒቨርሲቲ እያለሁ ከነበረችኝ ጓደኛ ጋር የተለያየ ነው ሳትረዳኝ በመቅረቷ ነበር። እናም በጣም አሳስቦኝ ነበር አንቺን እስካገኘሁበት ዕለት ድረስ አላት። አሁንም እያቀፋት እስቲ ንገሪኝ፣ ስንቶቹ ሚስቶች ናቸው ስለሌላ ሴት መልካምነት ሲተረክላቸው የመስማት ትዕግስት ያላቸው? ስንቶቹስ ናቸው ይህን እየሰሙ እምነታቸው እንደጸና መቆየት የሚችሉ? አንቺ ግን በነጻነት ስለ ፍሬህይወት እንዳወራ፣ ስለ ጥሩ ሰውነቷ እንድመሰክር፣ ዛሬም እንደምጨነቅላት እንድነግርሽ ነጻነት ሰጠሽኝ። ወደ ጥርጣሬ ከመግባት ይልቅ የማታውቂያትን ፍሬህይወትን እኔን ሆነሽ ማየት ጀመርሽ። ታዲያ ከዚህ በላይ መታደል ከየት ይገኛል? አላት ደግሞ የውስጡን ስሜት በሚገልጽ አድናቆቱ። እኔም እድለኛ ነኝ። ነገርህ ሁሉ እንድትታመን የሚያደርግ በመሆኑ ነው ያመንኩህ። ፍቅርህ የሚያረካኝን ያህል ግልጽነትህ ይደንቀኛል። የሰጠሁህን ነጻነት በአግባቡ መረዳትህ ደግሞ ትልቁ አቅምህ ነው። ምናልባትም ሌላ ሰው ቢሆን ይህን ነጻነት አለመጋፋቱን ከጅልነት ሊቆጥረው ይችል ይሆናል። ለማንኛውም የጥሩ ሰው ምሳሌ መሆንህን ብታውቅ እንዲህ አትልም ነበር። ስናቻችለው ታዲያ ሁለታችንም እድለኞች ነን አለችውና እቅፍ አርጋ አጸፋውን መለሰችለት። ይህን በመነጋገራቸው አንዳቸው በአንዳቸው ላይ ያላቸው እምነት እየጠነከረ ፍቅራቸው እየሰመረ ሄደ። እንዲህ እናርግ አለችው ከሐሳቧ መለስ ስትል። እንዴት? የታረቀኝ ጥያቄ ነበር። የልጃችንን ልደት ነገ በጠዋት እቤታችን እናክብር። የፍሬን ባለቤት ለመጠየቅ ስንል የነገ ሽርሽራችንን እንሰርዘው። ዘውዱ አዲስ አበባ ከሆነም እናገኘውና ለፍሬህይወት መደረግ ስለሚገባቸው ነገሮች እንነጋገር አለችው። ለዚህ እኮ ነው ማደንቅሽ። ታዲያ ከኔ በላይ የታደለ ይኖራል? እንዴት አርግ ይላመስግንሽ አላት ልባዊ በሆነ አነጋገር እንድታመሰግነኝ አያስፈልግም ለነገርከኝ ፍሬህት ማዘን የማይችል ልቦና ሊኖረው የሚገባ ሰው መኖር ያለበትም አይመስለኝም በቃ ይልቅስ አሁን ትካዜ አያስፈልግም ተነስና ልጆቻችንን ለማስደሰት የልደቱን ዝግጅት ከወዲሁ እንጀምረው አለችው እየተነሳች እስቲ አሁን ፊቴን ተመልከቺው አላት ያዝ አድርጎ ምኑን አለችው ስገባ የነበረኝን ገጽታና አሁን ያለሁበትን ስሜት የእውነት መድኃኒቴ እኮ ነሽ አላትና እሱም ከተቀመጠበት ተነሳ በመጀመሪያ ለዘውዱ ደውዬ ሐሳባችንን እንገረው አላት ደግሞ ለዘውዱ ስልክ ለመደወል ስልኩን እየነካካ ፍሬህት አንድ ጧት ዘውዱን እንደምትፈልገው ነገረችው እቤት መጣለሁ አላት ከስራ መልስ እቤት ሲመጣና ልጆቹን ሲስማቸው የሆነ ስሜት አነበበችበት የሚያውቀው ነገር ይኖራል ብላ ተጠራጠረች ስለ ፈቃደ የሰማው ነገር አለ እንዴ አለችው ልጆቹ ወደ መኝታ ቤት ሲገቡ አዎ ፍርዬ ስልክሽን የሰጣቸው እኔ ነኝ ሄጀም ጠይቀዋለሁ አላት ምን እንደምትቀጥል ግራ ገባትና ዝም አለች መቼ ልትሄጂ አሰብሽ አላት ሰሞኑን እሄዳለሁ እኔም ተመርምሬ ራሴን አውቄያለሁ አለችው በድንጋጤ አፍጦ ተመለከታት ምን እንደሚላት ግራ እንደገባው ተረድታለች ቫይረሱ በደሜ ውስጥ አለ አለችና አረጋግጠችለት ምናልባት ከጥቂቶቹ አንዱ አልተኝ ብትችስ የሚል ተስፋ ውስጥ የተለገባ እንጂ እንደሚሆንማ ዘውዱ አንጠልጥሎ ተወው ለልጆቹ ያሰበው ነገረሽ አለ ደግሞ ጥቂት ቆየት ብሎ ያስቀመጠላቸው ገንዘብ እንዳለ ነግሮኛል አለችው ልጆቹን ዘመዶቹ ወደ ውጭ እንዲወስዷቸው አመቻችቷል አላት ዘውዱ የተሰማት የተቀዳቀለ ስሜት ነው ሐዘንና ደስታ እንባን መክታት እስከቅታት ድረስ ፈሰሰ ፈሶ የማያልቀው እንባዋ ብቻ ነው መሳሪያዋ በሚከተለው ቀን ልጆቿን ወደ አባታቸው ወሰደቻቸው ሲያዩት ምን እንደሚሰማቸው ስታስብ ልቧ እንደተጨነቀች ደረሱ ልጆቹ በቀላሉ ሊያውቁት አልቻሉ በፍጹም ሊጠጉት ፈቃደኛ አልሆኑም ፈቃደ ካንጀቱ አዘነ ያዘነው ግን በራሱ እንጂ በልጆቹ አልነበረም ከቤተሰቡ ጋር ያመቻቸው ነገራት ከዚያ በኋላ ለአንድ ወር ብቻ ነው የቆየው ማረፉን ሰማች ቀብር ግን እንደማትሄድ ወስና ስለነበረ አልሄደችም ዘውዱ ውሳኔዋን ስትነግረው አልተከራከራትም ቤተሰቦቹም አልጠበቋትም እሷና ልጆቿ ቤታቸው ሆነው ተላቀሱ ዛሬን ሳይሆን ትናንትን እያሰበች ያንን እስካንገቱ ድረስ ጃኬቱን ቆልፎ ያየችውን ሆስተራውን ፈቃደ እያስታወሰች ፍቅሩን ሲገልጽላት ካንደበቱ ማርጠብል ይመስላት የነበረውን ፈቃደን ባይነ ህሊናዋ እያየች አለቀሰችለት ለሱ ብቻ ሳይሆን ለራሷም አለቀሰች ሳያስቡትና ሳይገምቱት ወላጅ ለሚያጡት ልጆቿም አዘነች ከፈቃደ ቀብር በኋላ ዘውዱ ታረቀኝና ሞድሽ ቡና እየጠጡ ለመነጋገር ወደ አንድ ቦታ ጎራሉ የሚፈልጉትን ካዘዙ በኋላ በመሃላቸው የማይጣስ የሚመስል ዝምታ ሰፈነ ሁሉም ግን የሚያሰላስሉት ስለ ፈቃደ ስለ ፍርዬና ስለ ልጆቹ ነበር ፈቃደን ጠላሹ አለ ዘውዱ ድንገት ዝምታውን ሰብሮ ሞድሽ ድንግጥ ብላ ቀናለችና በትኩረት ተመለከተችው ዘውዱን እኔ እንጃ አለችው ስሜቷን ማወቅ እየሞከረች አትጥዩ አላት ጠንከር ብሎ ሁላችንም የየራሳችን ድክመት አለን ድክመቶቻችን እንደየሰብእናችን ይለያያሉ አንዳንዶቻችን የሚደርሱብንን ከፍተኛ ፈተና የመጋፈጥ ጥንካሬ ሲኖረን ራሳችንን የማሸነፍ አቅማችን ደካማ ይሆናል ፈቃደን ልገልጸው የምችለው በዚህ ነው በትግሉ ወቅት ለብዙዎቻችን የከበዱልን ፈተናዎች በልበ ሙሉነት የተጋፈጠ የዓላማ ጽናቱ ማንንም ያስደነቀ ብቻ በብዙ መመዘኛ ጠንካራ የሚባል ሰው ነበር ነገር ግን ራሱን ማሸነፍ አልቻለም ስሜቱን መቆጣጠር አለም ተጠንቅቆ የራሱንና የቤተሰቡን ህይወት አልጠበቀም ስለዚህ ይህንን እንደማንኛውም ድክመት መውሰድ እንጂ የተለያየ ተአምር አርጎ መውሰድ ስህተት ነው አንቺን የጠየቅኩበት ምክንያት ደግሞ ወንዶች የሚል የመፈረጅ ነገር ስላለ በዚያ መልኩ እንዳትወስጂው ነው አለ ዘውዱ እንግዲህ ምን ማለት ይቻላል እንዲህ እንደ ፍሬው ደግሞ ሊሆን የማይገባውን ጉዳት የመሸከም ጣም ያጋጥማል ፍሬውትና ፈቃደ የማይመለሱበትን መንገድ ተጉዘውታል ወቀሳው ምርምት አይሆንም ለፍሬውትና ለልጆቻቸው ምን ማድረግ እንደሚቻል መነጋገሩ ነው የሚሻለው አለ ታረቀኝ እንደ ሁልጊዜው እንባው ባይኖቹ እየሞላ እውነትክን ነው አለችም ወድሽ ጀርባውን አሸታሸት እያደረገችና በስስት እየተመለከተችው ዘውዱ ይህ ሁሉ የሆነው ለፍሬወት ልናደርግ የሚገባንን ለማድረግ የቻልነው አንተ ድልድይ ስለሆንክ ነውና በጣም ነው የምናመሰግንህ ይህ ሳይሆን ቀርቶ ሁሉም ነገር ካበቃ በኋላ ብሰማ ሕይወቴን በሙሉ በጸጸት እየተለበለብኩ እንደምኖር ሳስበው ያደረግከው ሁሉ የተሰማኝን ስሜት በምን ቋንቋ እንደምገልጽልህ ይጨንቀኛል አለ ታረቀኝ ሊሆን ስለሚገባው ነገር ተነጋግረው ሲያበቁ አመሰግናለሁ ታረቀኝ በእድሜ ታናሾቼ ብትሆኑም ከእናንተ ብዙ ተምሬያለሁ ትዳሬን የማከብር ሰው ብሆንም ከእናንተ አንጻር ሳየው ብዙ የሚጎሉ ነገሮች እንዳሉ አስተምራችሁኛልና እኔም አመሰግናለሁ አላቸው ዘውዱ ፍሬወት አባታቸው በሞተ ሰሞን ቀስ ብላ በኤችአይቪ መሞቱን ለልጆቿ ነገረቻቸው ስትነግራቸው የተሰማቸውን ስሜት መግለጽ በጣም አዳጋች ነበር ለመቀበል በጣም ተቸግረዋል ሆኖም የሚከተለውን ጥያቄ መጠየቃቸው ግድ ነበርና ጠየቋት እማ አንቺስ ተመረመርሽ እንዴ አለች ሩታ ስሜቷን ለመቆጣጠር የምታደርገው ጥረት እየታየባት ማቲ ጥያቄውንም ሆነ መልሱን መስማት እንደከበደው ያስታውቃል አዎ ተመርምሬያለሁ በመጀመሪያው ምርመራ ቫይረሱ በደሜ ውስጥ እንዳለ ተነግሮኛል ስሜታቸውን መቋቋም አቃታቸውና ሁለቱም ተተዋት ወደ መኝታ ቤታቸው ገቡ እንዲረጋጉ ጥቂት ጊዜ ሰጠቻቸውና ቆየት ብላ እሷም ገባች ገርበብ ባለው የመኝታ ቤት በር ወደ ውስጥ ተመለከተች ያየችው ሁኔታ የተቀላቀለ ስሜት ፈጠረባት ደስታና ሐዘን ሩታ ማቲን ደረቷ ላይ ደግፍ አርጋ ራሱን ታሻሻዋለች እንባዋ ግን ይፈሳል ሩታ ማቲን ለማጽናናት ያደረገችው ነገር ለፍሬ አስደሰታት ኃላፊነቷ ደግሞ አሳዘናት ሩታ ብላ ተጣራች በሩን ሳትከፍት ወደ ሳሎን እየተመለሰች አቤትማ አለች ወዲያውኑ መጣ ሩታ እሷንም ለማጽናናት እየሞከረች መሆኑ ገባት ማቲንም ጥሪው አለቻት ተያይዘው መጡ መኖር እንደሚቻል ልትነግራቸው ሞከረች ምሳሌዎችን ሰጠቻቸው እሷም ረጅም እድሜ ለመኖር እንደምትችል አረጋገጠችላቸው ከዚያ በኋላ አብረው በቆዩባቸው ጊዜያት ሁሉ ከኤችአይቪ ራሳቸውን እንዲጠብቁ አበክራ ነግራቸዋለች ይህን በማድረጓ አንድ ትልቅ ኃላፊነት የተወጣች አርጋ ቆጠረችው ከሶስት ወራት በኋላ እንደገና ተመረመረችና ቫይረሱ በደሟ ውስጥ መኖሩን አረጋግጠች። መድኃኒት መፈብረኩን በተሰማም በጣም ውድ መሆኑንም ታውቃለች። እኛ ጋር ጥቂት ሰዎች ብቻ ተጠቃሚዎች መሆናቸውንም ሰምታለች። በሁሉም አቅጣጫ ተስፋ የሚሰጥ ነገር አላገኘችም። ዛሬ ባይሆንም የዛሬ ዓመት ከፈጠነም በወራት ውስጥ ፈቃደ እንድትከተለው ትችል ይሆናል። እናም ልጆቿ ወደ ዘመዶቻቸው በመሄዳቸው አመነችበት። ከልጆቿ መለየቷን ስታስበው ወደ ሞቷ እየተጣደፈች መሆኗ ይሰማታል። ግን ማድረግ አለባት። ልጆቿ ወደ ተሻለ ሕይወት መሄዳቸውን ማረጋገጥ አለባት። ተጎሳቁላ ከማየታቸው በፊት በጤንነቷ እያለች እንዲሄዱ መፍቀድ አለባት። ወንድሟን ሮቤልን በየሰዓቱ ታስበዋለች። ከተለያዩ ቆይተዋል። ማናቸውም ስለማናቸው አያውቁም። ኑኑንም አሰበቻት። ለወንድሟ እናቱ እንደሆነችው ለልጆቿም እናት ብትሆናቸው ምን ነበረበት? ፍሬና ኑኑ ግን ላለፉት ረጅም ዓመታት አይን ላይን መታየት ያልቻሉ፣ በፖለቲካ መስመር ልዩነት የተነሳ ዳግም ላይገናኙ ወስነው የተለያዩ ሰዎች ናቸው። ኑኑ መይሶንን ካንጀታቸው ከሚወዱና ለዓላማው ከሚታገሉ ሰዎች አንዷ ነበረች። ከፍሬ ጋር በጣም ለረጅም ጊዜ ተከራክረዋል፣ ግን መተማመን አልቻሉም። እናም ሁለቱም በየመስመራቸው ተጓዙ። ኑኑ መይሶን ከመንግስት ሲጣላ ከሀገር ወጣች። ፍሬወት ኑኑን ከአእምሮዋ ለማውጣት ሞከረች፣ ግን ትውስታዋን ወደ ዛሬው ሕይወቷ መመለስ ይከብዳታል። ቤተሰቦቿንና የወላጆቿን ቤት፣ በላይሁንንና የበላይሁንን እናት፣ ዘመዶቻቸውን ማን የማስታውሰው ይገኛል? ካንተነ ጋር ሁልጊዜ በህልሟ አብራው ታድራለች። ሁልጊዜም በተለያየ ሁኔታ ታየዋለች። አንዴ ተመችቶት፣ ሌላ ጊዜ ደግሞ ተጎሳቁሎ። ተመችቶት ያየችው ዕለት ተደስታ ትውላለች። ታዲያ በህልሟ ባየችው ቁጥር አንድም ቀን እንደሚወዳት ሳይነግራት ተለይቷት አያውቅም። ታረቀኝን በህልም እንኳ ማየት በጣም ይከብዳታል። በህልሟ ባየችው ቁጥር በእንቅልፍ ልቧ ብቻ ሳይሆን ከነቃችም በኋላ ትሸማቀቃለች። እንግዲህ ምን ቀረኝ? ሁሉም ነገር አበቃ። የሁለት ጦርነቶች ተሳታፊ ሆንኩ፣ በሁለቱም ተማረኩ። ከፖለቲካው ጦርነት ምርኮ ነፃ ወጣሁ። የተዘጋጀሁበትና አልሜ የተነሳሁበት ጉዞ በመሆኑ እርምጃዬ ሁሉ ወኔ የተሞላበት ነበር። ከሁለተኛው ምርኮም አላመለጥኩም። የፍቃደን ሁኔታ ሳስብ ራሴን ልከላከል የምችልበት እድል እንደነበረኝ ይገባኛል። ሆኖም ያን ጊዜ አንዳንዴ ባምሮዬ ኤችአይቪ ውልብ ቢልብኝም ጠንክሬ አላሰብኩበትም ነበር። ወትሮውንም እኮ በሚገባ የለዩትንና ያወቁትን ጠላት መከላከል ቀላል ነው። በጉያ ከሸሸጉት ጠላት ማምለጥ ግን ጠንከር ያለ ውሳኔን ይጠይቃል። ኤችአይቪ እንደዛ ነው፣ በማንነት ውስጥ የተሸሸገ ጠላት። እናም የራሴን ማንነት ብቻ እያሰብኩ ችላ በማለቴ ከምርኮው ማምለጥ አልቻልኩም። እኔም ከዚህ ወዲያ ያለው ሕይወት አያጓጓኝም። ከእንግዲህ የምፈልገው አንድና አንድ ነገር ብቻ ነው፣ ልጆቼ ሕይወታቸውን ወደሚቀጥሉበት ምዕራፍ መሸጋገራቸውን ማረጋገጥ፣ ትላለች ፍርዬ ለብቻዋ። ሰሞኑን ለልጆቿ ስለ ውጭ አገር ሕይወት መልካምነት ማውራት ጀምራለች። ታወራላቸው፣ አፋቸውን ከፍተው ያዳምጧታል። ከዛ ደግሞ እዚያ አገር የሚኖሩ ብዙ ዘመዶች እንዳሏቸው ትነግራቸዋለች። ከአባታቸው ዘመዶች ጋር በመገናኘታቸው እንዴት እንደተደሰተች ስትነግራቸው የነበራቸው ስሜት በጣም ገርሟት ነበር። የዘመድ አይን ናፍቋቸው በማደጋቸው አክስትና አጎት የሚሉት ቃላት ራሳቸው ብርቅ ሲሆኑባቸው ማየት በጣም ካሳዘኗት ነገሮች አንዱ ነው። አንድ ቀን ታዲያ እንደተለመደው ሲጫወቱ፣ አሁን የአባታችሁ እህት አሜሪካ ብትወስዳችሁስ? አለቻቸው ድንገት። በመጀመሪያ ሁለቱም ተደሰቱ። ጥቂት ቆይተው ደግሞ እንደማይፈልጉ ነገሯት። እሷም አሜሪካ መሄድ እንደምትፈልግ ነገረቻቸው። ስለ ሮቤንና እናት ሆና ስለወሰደችው ስላክስቷ ልጅ ስለኑኑ አጫወተቻቸው። እነሱ ከሄዱ እሷም ልትሄድ እንደምትችል አስረዳቻቸው። ልጆቿ ወደ ውጭ የመሄድን ፍላጎት በውስጣቸው እንዲፈጥሩ በማድረጓም ደስ አላት። ያ የአውቶቡስ ላይ ጓደኛዋ ዘሪሁን በየጊዜው እየመጣ ይጠይቃታል፣ ያበረታታታል፣ ያደንቃታል። እናም የነገዋን ፀሐይ የማየት ጉጉት እንዲያድርባት ያደርጋል። እሷም ልጆቿ በሰላም እስኪሄዱ ድረስ ራሷን በምትችለው ሁሉ ለመንከባከብ ጥረት ታደርጋለች። እግዚአብሔርም እያገዛት ከቀን ወደ ቀን ያሸጋግራታል። የመሄጃው ጊዜ ቁርጡ ታወቀ። ለልጆቹ መንገር ከበዳት። የከበዳት ግን ለራሷ ነው። ባብታ እንዳታባባቸው ፈርታ። ዘሪሁንና ዘውዱ አብረዋት ነበሩ። ዘውዱ ከፈቃደ ቤተሰቦች ጋር ቤተኛ መሆኑን ስለሚያውቁ ለልጆቹ መንገር እንደሚቀለው ተነጋገሩ። ዛሬ ከአዲስ አበባ ጥሩ መልእክት ይዤ መጥቻለሁ አለ ዘውዱ አንድ ማታ ወደ ቤታቸው ሲመጣ። የምን መልእክት አለች ፍርዬ። የሩታና የማቲ አክስት መጣለች፣ ከ15 ቀናት በኋላ ይዛቸው እንደምትሄድ ነግራኛለች አለ ዘውዱ። እንዴት እንድለኞች ናችሁ! እንኳን ደስ ያላችሁ አለ ዘሪሁን በመቀጠል። ፍርዬ የምትናገረው ስለጠፋባት ተነስታ ወደ ውስጥ ገባች። ልጆቿም ተከትለዋት ገቡ። እማ እውነት ነው እንዴ? አሏት በድንገት። አዎ እውነት ነው፣ እኔም ደስ ብሎኛል አለቻቸው። አንቺም ትሄጃለሽ? የሚቀጥለው ጥያቄ ነበር። አዎ እመጣለሁ፣ ግን ትንሽ ቆይቼ ነው የምመጣው አለቻቸው። ደስ አላቸው። እሷም ደስታዋን ለማሳየት ጥረቷን ቀጥላለች። ሌሊቱ እስኪደርስላት ያለ ተመልካች የውስጧን ብሶት የምታወጣበት የእፎይታ ጊዜዋ ደርሶ ብቻዋን እስከምትሆን ማስመሰሏ ግድ ነው። ለልጆቿ ያስፈልጋል ያለችውን ሁሉ አዘጋጀች። የምትችለውን ያህል ለአንዴና ለመጨረሻ ጊዜ ልታስደስታቸው ታጥቃ ተነስታለች። ልጆቹ በጣም ተደሰቱ። ጓደኞቻቸው እስኪቀኑባቸው ድረስ ፍንድቅድቅ አሉ። የመጨረሻው መለያያ ዕለት ጊዜውን ጠብቆ መጣ። ዘውዱና ጓደኛዋ መቼም ሁሌም አብረዋት ናቸው። ጎረቤቶቿ ሐዘናቸውንና ቁጭታቸውን በውስጣቸው አምቀው ከጎኗ ናቸው። በየአቅጣጫው ድጋፋቸው አልተለያትም። ልጆቿ ወደ አዲስ አበባ መሄጃቸው ቀን እንደ ነገ ሲሆን፣ እዛ ቤት መሄድ አልፈልግም፣ ምን ይሻለኛል ዘውዱ አለችው። እነ ፈቃደ ቤት ሄዳ የመጣው ሁሉ እንዲጠቋቁምባት አልፈለገችም። በደህናው ቀን ያልተዋወቃቻቸውን ዘመዶቹን እሱ በሌለበት መተዋወቅ ምን ሊያደርግላት? እባክሽ ለመጨረሻ ጊዜ እንደምንም ሞክሪ አላት ዘውዱ። እባክህን ተረዳይ ዘውዱ፣ አንተ ይዛቸው ሂድ፣ እኔ ቦሌ ልምጣ አለችው። እሺ በቃ አንቺ ልጆቹን አሳምኛቸው አለና አስደሰታት። ልጆቿን ማሳመን አልቸገራትም። ልጆቿ እሷ ለምትነግራቸው ነገር ሁሉ ምክንያት እንዳላት የሚያምኑ በመሆናቸው በቀላሉ እንደምታሳምናቸው እርግጠኛ ነበረች። ሩታዬ፣ እናንተ ከዘውዱ ጋር ትሄዳላችሁ፣ እኔ ደግሞ ነገ ቦሌ እመጣለሁ አለቻት። ለምንማ እኛ ከአንቺ ጋር ማደር እንፈልጋለን አለች ሩታ እምባዋ እየመጣ። እዛ ቤት ከሄድኩ ፈቃድን አስበዋለሁ፣ ካሰብኩት ደግሞ እጨነቃለሁ፣ አለቅሳለሁ። ያም ማድረግ ደግሞ አልፈልግም። እሺ በይኝና ወንድምሽንም እሺ እንዲል አድርጊልኝ ሩታዬ አለቻት። እሺ በቃ ነገ ግን ትመጫለሽ አይደል አለች ወዲያውኑ ተቀብላት። በሚገባ እንጂ እናንተ ሰዓታችሁን ጠብቃችሁ ቦሌ ከደረሳችሁ ቀድሜ ታገኙኛላችሁ አለችና አረጋገጠችላት። ከዛ በኋላ ማቲን ማሳመን ቀላል ነበር። ያን ቀን ከራስዋ ጋር ታላቅ ጦርነት አደረገች። ዘውዱና ልጆቿ ከቤት እስኪወጡ ድረስ እንደምንም ራስዋን ተቆጣጥራ በሰላም ሸኘቻቸው። እነሱን ሸኝታ ጎረቤቶቿን ሁሉ አሰናብታ ደጃፏን ዘግታ ወደ መኝታ ቤት ስትገባ የሕይወቷን የመጨረሻ ምዕራፍ ዘጋችው። አንዲት ተግባር ብቻ ቀረቻት። ኃይሏን ሁሉ አሰባስባ ቦሌ መሄድ፣ ልጆቿን ለመጨረሻው መሰናበት። በቃ ከዛ በኋላ ውስጧ ተንሰፈሰፈባት። ሁሉ ነገር ከአቅሟ በላይ ሆነ። ልጆቿ ሰላም አግኝተው እንዲሄዱ ከመፈለጓ ጽናት የተነሳ ካልሆነ በስተቀር ሕይወቷ ከዚያ ቀን እንዲያልፍ በፍጹም አትፈልግም ነበር። የሚፈታተናትን ክፉ መንፈስ ለማባረር ተንበረከከች። በታላቅ ተመስጦ ለልጆቿ ጸለየችላቸው። ከብዙ ፈተና በኋላ አእምሮዋ ሰላም አገኘና የተረጋጋ ሐሳብ ማሰብ ጀመረ። ለማን አልጸለየችም? እናቷን፣ አባቷን፣ ወንድሞቿን፣ እህቷን፣ በላይሁንንና አንተነህን መስዋዕትነት የከፈሉ ጓደኞቿን፣ በኤችአይቪ ምክንያት ለሞቱና ኤችአይቪ በደማቸው ውስጥ ለሚገኙ ወገኖቿ ሁሉ ጸለየች። ከረጅም ጊዜ ወዲህ ለመጀመሪያ ጊዜ ሰላም አገኘችና የሰላም እንቅልፍ ተኛች። በጠዋት ተነሳች። ለብሳ የምትሄደውን ልብስ ለመምረጥ ቁምሳጥኑን ከከፈተች በኋላ ነው ብዙ ምርጫ እንደሌላት ያወቀችው። ጠቆር ያለ ግን ቆንጆ ልብስ አወጣች። የሚያስፈልጋትን ዝግጅት ሁሉ አድርጋ ለባብሳ ከቤቷ ወጣች። እንዳለችውም ቦሌ ቀድማቸው ደረሰች። ልጆቿን ከሩቅ አየቻቸው። በጣም አምሮባቸዋል። የማቲ ቁመት ረጅም ከመሆኑ በስተቀር ብዙ ነገር አረማመዱ ሳይቀር ፈቃደን ይመስላል። አይገርምም? እንዲህ አስተውላው አታውቅም። አይኖቹ ግን የእሷን እንደሚመስሉ ታውቃለች። ሩታ ሙሽራ መስላለች። ረጅም ፀጉሯ ትከሻዋ ላይ ተዘናፍሏል። ፍልቅልቅ ፈገግቷ ከሩቅ ይስባል። ብዙ ሰዎች ቁርጥ ፍርዬ ናት ይላሉ። ዛሬ ስታያት የእውነትም ራሷን በልጅነቷ የምታይ መሰላት። አይኖቻቸው እሷን ፍለጋ ሲንከራተቱ ተመለከተችና ዛሬ ለመጨረሻ ጊዜ እንደሚያዩዋት ስታስበው እንባዋን መገደብ አቃታት። አጠገቧ ከመድረሳቸው በፊት ግን ራሷን ተቆጣጠረች። ጠንክራ ልታጠነክራቸው ለራሷ ቃል ገባች። ሁለቱም እንደ ወፍ በረው አንገቷ ላይ ተጠመጠሙ። የምትወስዳቸው አክስታቸው ራሷን መቆጣጠር አቅቷት ጮክ ብላ አለቀሰች። የፈቃደ ትንሽ እህት፣ ወንድሞቹ፣ ሌሎች ቤተሰቦች ሁሉ ተላቀሱ። እሷ በውስጧ ጸለየች። እግዚአብሔር ብርታትን እንዲሰጣት ተማጸነች። እሱም ብርታትን ሰጣት። እማ ትመጫለሽ አይደል? እንገናኛለን አይደል? የሁለቱም ልጆቿ ጥያቄ ነበር። አዎ እንገናኛለን አለቻቸው። በሕይወቷ ለመጀመሪያ ጊዜ አንድ ጥያቄ በአእምሮዋ ውስጥ መጣባት። ከሞት በኋላ መገናኘት ቢኖር ምን ነበረበት የሚል። ታገኛቸው የምትፈልጋቸውን ሰዎች ላፍታ ያህል አሰበቻቸው። የታዩት የመጀመሪያዋ ሰው እናቷ ናቸው። ከዚያ አባቷ፣ ከዚያ ብዙዎች ሌሎች። ጀግና ነሽ ፍርዬ የሚለው የልጆቿ አክስት ሹክሹክታ ከሄደችበት በድንገት መለሳት። ልጆችሽን ከልጆቼ ላለያቸው ቃል እገባልሻለሁ አለቻት፣ አንገቷን አቅፋ በእንባ እየታጠበች። አመሰግንሻለሁ፣ እግዚአብሔር ውለታሽን ይክፈል አለቻት። ፍሬዮትም ልጆቿ አይን አይኗን እንደሚያዩት ስታያቸው ተንቆርዞ የነበረ እንባዋ ከመቅጽበት ተመለሰ። ለመጨረሻ ጊዜ ከልጆቿ መሰናበቷ ግድ ሆነ። አሁንም ጸሎቷን አላቋረጠችም። እግዚአብሔር እንዲያጽናናት መለመኗን ቀጠላለች። ሁለቱንም ልጆቿን አቀፈቻቸው፣ ሳመቻቸው። በመጨረሻም እንግዲህ ሂዱ፣ ሁሌም አብሬያችሁ ነኝ። እኔን እንደምትወዱኝ አክስታችሁን ውደዷት። ከዚህ በኋላ እናታችሁ ናት አለቻቸው፣ እንደምንም ተጣጥራ ፈገግ ለማለት እየሞከረች። ዘውዱ አጠገቧ መሆን ፈርቶ በሩቅ እየተከታተለ እንደነበር አይታዋለች። ልጆቿ ወደ ውስጥ ሲገቡ ግን ምን ጊዜ አጠገቧ እንደደረሰ አላወቀችም። ምድር ሰማዩ ሲጨልምባት የደገፋት እሱ ነው። ቤተሰቡ ወደ ቤት እስኪመለስ ድረስ ዞር ብለው እንዲቆዩ ጠየቀችው። ተስማማላት። ከጥቂት ደቂቃዎች በኋላ ሁሉም ሰው ወደ የቤቱ ሄደ። እሷና ዘውዱ ብቻ ቀሩ። ልጆቿ የቦሌን ምድር ለቀው እስኪወጡ ድረስ ተቀመጡ። በውስጧ ውሃ የሚባል የቀረ እስከማይመስላት ድረስ አነባች። ከዚያ በኋላ በሕይወት ባትቆይ የነበራት ምኞት እንደገና አገረሸባት። ግን ወዲያውኑ ሐሳቧን ለወጠች። ለልጆቼ ቀነጫጭቤ የነገርኳቸውን ታሪኬን በደንብ ጽፌ መለስ ብለው የሚያነቡት ነገር ሳላቆይላቸው መሞት የለብኝም አለች ለራሷ። እናም በሕይወት ለመቆየቷ ምክንያት ኖራት። ለልጆቿ የማንነታቸው መገለጫ የሆነውን ታሪኳን መጻፍ። እንሂድ አለችው ዘውዱን። ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ። Come on.